ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እዚህ አካባቢ ላይ የኢትዮጵያኖች እንዲሰባሰቡና በአንድነት መክረው አድዋን ድል እንዲያደርጉ የተዘጋጁበት ቦታ በመሆኑ እዚህ ቦታ ላይ በደማቅ ሁኔታ ነበረ በዓሉ የተከበረው።
ኢትዮጵያውያን በትናንትናው 227ኛውን የአድዋ ድል በዓል አክብረዋል። በልዩ ሁኔታ ቀኑን ካሰቡት ስፍራዎች መካከል ስለ አንዱ ቆየት ብለን እንነግራችኋለን። ሌሎች ጉዳዮችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ኢትዮጵያውያን በትናንትናው 227ኛውን የአድዋ ድል በዓል አክብረዋል። የቅኝ ግዛት እቅድ አንግቦ ውቅያኖስ የተሻገረውን የጣሊያን ጦር ድል የሆነበትን ይህንኑ ቀን በልዩ ሁኔታ ከዘከሩ ከተሞች መካከል ደግሞ ወረይሉና ውጫሌ ይገኙበታል። በታሪክ ትልቅ ስፍራ ባላቸው በእነዚህ ቦታዎች የነበረውን አከባበር የታደመው ባልደረባችን መስፍን አራጌ ያየውን በስልክ መስመር ያጋራናል። መስፍን አስቀድሞ ስለ ስፍራዎቹ ታሪካዊ ሚና ይነግረናል።
127ኛው የአድዋ በዓልን ምክንያት በማድረግ በተለይ ከደሴ በ60 ኪሎ ሜትር ወደ ሰሜን አቅጣጫ የሚገኘው ውጫሌና ከደሴ ወደ ደቡብ ምዕራብ አካባቢ የሚገኘው ወረይሉ አካባቢዎች ነው የአድዋ በዓል በደማቅ ሁኔታ ትናንትናና ዛሬ የተከበረው። ሁለት ቦታዎች በአድዋ ጦርነት የሚሆን በአድዋ ጦርነት መቀስቀስ ታሪክ ውስጥ የጎላ ስፍራ ያላቸው ናቸው። ውጫሌ ወይም አምባሰል ወረዳ ውስጥ የሚገኘው የስማነጎስ የተባለ አካባቢ በአጼ ምኒልክና በጣሊያኑ መልእክተኛ ፔትሮ አንቶኒ መካከል 17ኛው ውል ስህተት የነበረበት ወይም ደግሞ ቋንቋ ሌላም በኛ ቋንቋ ሌላ አይነት ትርጓሜ ተሰጥቶት የነበረው ውል የተፈረመበት ቦታ የስማነጎስ ይባላል። እዚያ ቦታ ላይ ትናንትና በደማቅ ሁኔታ ነበረ የተከበረው። የአማራ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ምክትል ቢሮ ኃላፊ ህሊና መብራቱን ጨምሮ የደቡብ ወሎ ዞን ከፍተኛ አመራሮች ተገኝተዋል በስፍራው ላይ። እዚያ ቦታ ላይ እንግዲህ የአጼ ምኒልክንና የእቴጌ ጣይቱ ሐውልት የተሰራበት አጋጣሚ አለ። ይህም ሐውልት ተመርቆ ትናንትና በደማቅ ሁኔታ ለህዝብ ይፋ ሆኗል። ከዚህ በተጨማሪ ያ ቦታ ከ20 ሚሊዮን ብር በላይ በወጪ ተደርጎበት ሙዚየም እና ከታሪኳ ጋር ተገናኝነት ወይም ተቆራኝነት ያላቸው የተለያዩ መጽሐፍቶችና ቅርሶች ያሉበት አካባቢ ነው። እዚያ ቦታ ላይ ትናንትና እዚያ ነበረ በደማቅ ሁኔታ ተከበረው።
እንግዲህ መስፍን፣ በዚህ የበዓል አከባበር ላይ የተሳተፉ ሰዎችን የማነጋገር እድል ያገኘህ ይመስለኛል። ምን አይነት አስተያየት አላቸው?
በርካታ የህብረተሰብ ክፍሎችን ለማነጋገር ሞክሬያለሁ። ከመንግስት አመራር እስከ አርበኞች፣ ከህጻናት ከወጣቶች ለማግኘት ሞክሬያለሁኝ። በተለይ የአማራ ብሔራዊ ክልላዊ መንግስት የመንግስት ኮሚኒኬሽን ምክትል ቢሮ ኃላፊ ህሊና መብራቱን አናግረናቸው ነበር።
ኢትዮጵያን ዛሬ ላይ ለመገኘታችን በቋንቋችን ኮርተን ለማውራታችን በዓለም አደባባይ ፊት በጀግኖት አባቶቻችን ታሪክ እንዲቆም ያደረገን ለሀገር የተከፈለ ዋጋ ብሔር መልክ ወይም አካባቢ መልክ ያለው ስላልሆነ ነው። ስለዚህ ለድል በዓለም አደባባይ ፊት ውጤታማ ሆኖ ለመገኘት ትልቁና መሰረታዊ ነገር አንድነት ነው ማለት ነው እና በአሁን ጊዜም ይህንን አንድነትን ነው ማሰብ ያለብን። ምክንያቱም በዓሉን ስናከብር የአንድነት የመደማመጥ ለውጥና ውጤት ነው የአድዋ ታሪክ።
የደቡብ ወሎ ዞን ዋና አስተዳዳሪ ዶክተር አብዱ ሁሴንም እንደዚሁ በተመሳሳይ በተለይ ልዩነቶችን የሚያሰፉ አንድነታችንን ተጽዕኖ የሚፈጥሩ ተግባራትን ወደ ጎን በመተው ከአድዋ ጀግኖች፣ ከአድዋ አባቶች፣ ከአድዋ መሪዎች የዚህ ትውልድ በርካታ ቁም ነገር ሊቀስም ይገባል የሚል አንድምታ ያለው መልእክት ያስተላልፋሉ።
መጠላለፍ፣ የሴራ ፖለቲካ በአካባቢያችን በክልላችንና በፖለቲካችን ላይ እየነገሰ ነው። ያኔ ከዛሬ 127 ዓመት በፊት ያሸነፍናቸው ጠላቶቻችን የእነሱ ፍላጎት በመጫንና እርስ በራሳችን በማባላት በመጠራጠር እንዲሁም መሪን እንዳናከብር ያኔ እነምዬ ምኒልክ አለቃህን ተመልከት ስልቅህን ተከተል ብለው እንዳስተማሩንና በዚያ ልክ እንደመሩን ይህንን እንዳናደርግ መሪን እንዳናከብርና እርስ በራሳችን እንድንጠራጠር፣ የሃይማኖት አባት እንዳናከብር፣ ከመካከላችን ትልቅ ሰው እንዳናከብር አድርገው እየቀረጹን ያለ መሆኑና ይሄ ደግሞ መግባባት እንዳይኖር ሁሉን ነገር በጥርጣሬ እንድንመለከት እያደረገ በመሆኑ ይህን ሊቀይር የሚችል ውይይት፣ የፖለቲካ አካባቢ መፍጠር በጣም ያስፈልጋል።
ማንሳለቅ አለማየሁ አበበ የሚባሉ የ81 ዓመት አዛውንት አርበኛ ለማግኘት ሞክሬ ነበር። አባታቸው በ1928 የጣሊያን ጦርነት ወቅት ተሳትፎ ያደረጉ አባት ናቸው። የአባት ትልቅ ተጋድሎ አድርገው ለአቶ ወይም ለማንሳለቅ አለማየሁ ታሪካቸውን አውርሰው የሄዱ ናቸው። እሳቸውም በሶማሌ ጦርነት ወቅት በ1960ዎቹ አካባቢ 69 አካባቢ ማለት ነው፣ ጎርሱም በጋቡር አካባቢ በመዋጋት ለሀገራቸው መስዋዕትነት እስከ መክፈል መድረሳቸውንና አብረዋቸውም የነበሩት ኢትዮጵያኖች ሊወር የመጣውን የሶማሌ ጦር በመመከት የአድዋን ድል ያኔ ደግመም ነበረ። አሁን እንዲህ አይነት መለያየት፣ እንዲህ አይነት የመከፋፈል ስሜት የተፈጠረው ትውልዱ በአግባቡ ታሪኩን እንዲያውቅና በታሪኩ እንዲኮራ ባለመደረጉ ነው። ታሪክም እናውቃለን የሚሉ ሰዎች እውነቱንና ዋናውን መሰረታዊ ነገር ከማጉላት ይልቅ ስንጥቅ ላይ ትኩረት በማድረጋቸው ዛሬ እንዲህ አይነት ነገር ተፈጥሯል። ስለዚህ ትውልዶቻችንን፣ ልጆቻችንን ማስተማር አለብን የሚል መልእክት አስተላልፈዋል።
አድዋ የከሌ ነው አይደለም፣ የሞላ ኢትዮጵያ አንድነት፣ ሰላም፣ ስለ ሰላም የተደረገ ስለሆነ ኢትዮጵያ ምንም በምንም ታምር መከፋፈል የለባትም። ተከፋፍላ ውጤትም የላትም። በአንድነት ነው ጣሊያንን በጦር በጎራዴ ደምስሰው ሊያባርሩት የቻሉት። አንድነታቸው ተከብሮ አንድ ዓላማ ስላላቸው ነው። ስለዚህ አሁንም ይሄን አንድ ዓላማ ወደፊትም እንዲቀጥል ለወጣቱ ትምህርት መሰጠት አለበት።
መስፍን፣ ከመለየታችን በፊት በዚህ የበዓል አከባበር ላይ ወጣቶች ስለነበራቸው ሚና ጥቂት ብለን፣ ያነጋገርካቸው ወጣቶች የሰጡህን ሀሳብም ጠቅለል አድርገህ አጋራን።
አንድ ሁለት ወጣቶችን ለማናገር ሞክሬ ነው። በተለይ በመስፋስ ንግድ የተሰማራ አንድ ወጣት አግኝቼ ነበረ። እሱ እንደሚለው የአድዋ ድል የኢትዮጵያኖች ድል ብቻ አይደለም፣ የአድዋ ድል የአፍሪካኖች ድል ነው። የአድዋ ድል በቅኝ ግዛት የተጨቆኑ በግፍ ስርዓት ውስጥ ለነበሩ የነጻነት ብርሃን የሰጠ በዓል ነው። ይህ በዓል በአካባቢ በመከበሩ በጣም ደስተኛ ነኝ። ግን በአመት በአመት ዝም ብሎ ልዩ ፕሮግራም አዘጋጅቶ ከመለያየት ባለፈ ይህ ቦታ የአድዋ የቱሪስት መዳረሻ ሆኖ የገቢ ምንጭም የታሪክ መዘከሪያም ይሆን ዘንድ መንግስት ትኩረት አድርጎ ሊሰራ ይገባል የሚል መልእክት አስተላልፏል። ሌሎችም እንደዚህ ሆነው የተናገሩት በተለይ ወጣቶቹ ስለ አድዋ በተለይ ከቅርብ ዓመታት ወዲህ በወረይሉና አካባቢው የሚደረገው በዓል ስለ አድዋ ያላቸውን ግንዛቤ የበለጠ እንዲያሰፉና እውቀታቸውን እንዲጎለብት ቢያደርግም በተለይ ከአሁን የሚስተዋሉ የፖለቲካ ልዩነቶች በውይይት ተፈተው ኢትዮጵያ በዓሉን በደማቅ ስሜት በአንድ ስሜት ልታከብር የምትችልበት ምህዳር ቢዘረጋ የሚል አስተያየት ሰጥተውኛል። ሀብትዬ
መስፍን አራጌ፣ ዘንድሮ ላይ ታሪካዊው የአድዋ ድል በልዩ ሁኔታ በተከበረባቸው ውጫሌና የወረይሉ ስፍራዎች የነበረውን ነገር ለአድማጮች ስላጋራህልን በእጅጉ እናመሰግናለን። መልካም ቀን ይሁንልህ መስፍኔ።
መልካም ቀን ይሁንላት።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ጋቢና ቪኦኤ ይቀጥላል ከአሜሪካ ድምፅ። በመቀጠል ደግሞ ስነ ጥበብን በመጠቀም የኢትዮጵያን ባህል ለዓለም ለማስተዋወቅ እየጣረች ያለች ወጣት እናስተዋውቃችኋለን። ምህረት ጌታቸው ትባላለች። ነዋሪነቷ ደግሞ በፈረንሳይ ሀገር ነው። ምህረት ለውጭ ሀገራት ሰዎች አስተምሮ መርሃ ግብሮችን መዘርጋቷ በተጨማሪ ትውልደ ኢትዮጵያውያን ህጻናት ስለ ባህላቸው በቀላሉ እንዲያውቁ የሚያግዙ የታሪክና የስዕል መጽሐፍቶችን ታዘጋጃለች። በተያያዥ ጉዳዮች ላይ ተጫውተናል። በመቀጠል ይቀርባል።
የተወለድኩትና ያደግኩት አዲስ አበባ ኢትዮጵያ ነው። ከእንግዲህ ከዜሮ ክፍል ከመዋለ ህጻናት እስከ 12ኛ ክፍል 12 ፕላስ 1 በሊሴ ገብረ ማርያም በአዲስ አበባ ከተማ ተምሬያለሁኝ። ከዛም በኋላ የስኮላርሽፕ እድል አግኝቼ ወደ ሞንፔሊዬ ፈረንሳይ መጥቼ ያው ቢዝነስ አድሚኒስትሬሽን ተምሬያለሁ። ሞንፔሊዬ 5 ዓመት ከቆየሁኝ በኋላ ወደ ዩኤስኤ ዋሽንግተን ዲሲ ለመሄድ እድሉን አግኝቼ 3 ዓመት በዋሽንግተን፣ ቨርጂኒያ እና ሜሪላንድ አካባቢ ስሰራና ስኖር ነበረ። ከ3 ዓመት ቆይታ በኋላ ወደ የማስተርስ ዲግሪን ለመስራት ተመልሼ ወደ ፈረንሳይ ወደ ሞንፔሊዬ መጣሁኝ። እና ያው ከተመለስኩ ወዲህ እዚህ ሆነ ያለሁት።
ስለዚህ አሁን የምትኖሪው ፈረንሳይ ሀገር ነው ማለት ነው?
ፈረንሳይ ሀገር ነው የምኖረው።
መልካም። እንግዲህ ምህረት ቋንቋን፣ ስነ ጽሁፍን እና ስነ ጥበብን በመጠቀም በተለያዩ ህዝቦች መካከል ድልድይን ለመፍጠር ፍላጎት እንዳለሽ በተለያየ መልኩ አይቻለሁኝ። ይህንንም ለማሳካት እንግዲህ የተለያዩ ጥረቶችን እና እንቅስቃሴዎችን እያደረግሽ ትገኛለሽ። ስለተወሰኑት እንቅስቃሴዎች ቆየት ብለን እንጨዋወታለን። ነገር ግን እንደዚህ ላለው ዓላማ እንድትነሳሽ ያደረጉሽ ምክንያቶች ምንድን ነበሩ?
እንግዲህ አንደኛ በቋንቋን ማስተማር ያነሳሳኝ በዋሽንግተን ዲሲ በምኖርበት ጊዜ ፓይለት ፕሮጀክት ነበረ። በኢትዮጵያን ኮሚኒቲ ሴንተር አማርኛን ለማስተማር እንሞክር የሙከራ ፕሮጀክት ነበረ። እዛ ሙከራ ፕሮጀክት ላይ ተሳተፍኩኝ። ቋንቋን አስተምሬ አላውቅም፣ አስተማሪ ሆኜ አላውቅም። ያኔ ነው የጀመርኩት። እናም እውቀትን ማስተላለፍ በጣም ደስ የሚል ስራ ሆኖ አገኘሁት እና ያንንም ለማዳበር የተለያዩ ኮርሶችን ተማርኩኝ። ለስ ኮመንዲቶት ላንጉጅ ስፔሻሊቲ ለማድረግ ትምህርቴ፣ የስራ ሙያዬም ከቋንቋ ማስተማር ጋር የተገናኘ አይደለም። ይሄ በአጓዳኝ የማደርገው ስራ ነበረ። ሌላ ደግሞ ካልቸርን ወደፊት ለማድረግ እናም ያው በስዕል ጎን ከስዕል ጋር ማድረግ የጀመርኩት ደግሞ ከልጆቼ ጋር ነው። እነሱን ያው ልጆችን ለመሳብ ጨዋታ ያስፈልጋል፣ ቀለማት ያስፈልጋሉ። እኔም መሳል ደስ ስለሚለኝ መሳል ወዳለሁኝ እና ያን ደግሞ ለእነሱ ጥሩ መልኩ ሆኖ ለማቅረብ እውቀቱም ልምዱንም ያው እያዳበርኩኝ እገኛለሁ።
ቋንቋን የምታስተምርባቸው መርሃ ግብሮች አሉሽ፣ በተለያዩ ቦታዎች ላይ ሰዎችን የምታስተምርባቸው። የኢትዮጵያን ቋንቋ ለውጭ ሀገራት ሰዎች ማስተማር ያለው መልክ ምን ይመስላል? ምን አይነት ተግዳሮቶች ወይም ፈተናዎች አሉት? በምን መልክስ ነው ልታስተምሪያቸው የምትሞክሪው?
ስለ ቋንቋ ሳወራ ማለት የኢትዮጵያ ቋንቋ ብዙ ቋንቋዎች አሉ ምላቸው ወደ 80 ክላሲፋይ የሆኑ አሉ። ግን እኔ አንዱን ነው የማወራው። ያንን አንዱን ላሳውቃቸው ፈልጋለሁ። ብዙዎቹ ዱ ዩ ስፒክ ኢትዮፒያን ኢትዮፒያን እስኩቲ ፓርል ኢትዮፒያን የሚሉት ነው። ኢትዮፒያ አይደለም፣ አማሪክ ነው እኔ የማወራው ቋንቋ የሚባለው እና እንዴት ብለው በዛ ያው ንግግር ይጀምራል። አንዳንዱ የሚፈልግ አለ ይበልጥ ለማወቅ ፊደላችንን ማሳያለሁኝ። እንዴት ነው ሰላም የሚባለው? እንዴት ነው አመሰግናለሁ የሚባለው? ማለት መርሲ እንዴት ይባላል? አጭር የለም፣ በጣም ከባድ ነው፣ ረጅም ነው። ልጆቼን በአማርኛ ያናገራቸዋለሁኝ። ያው በፈረንሳይኛ ቢመልሱልኝም ይገባቸዋል እና እዛ ላይ ያው ጥንካሬ ያስፈልጋል። ፓርክ ውስጥ ሆነን ወይንም ወደ ከትምህርት ቤት ስንወጣ የሚሰሙን ሰዎች ያው የሚያውቁኝ ሰዎች የኢትዮጵያ ቋንቋ እንደሆነ ያውቃሉ። ያው ኢትዮፒያን ሲሉ አይ አማሪክ ብዬ መልሳለሁኝ። ያው የሚያዳክም ሰው ይኖራል። ምን ጥቅም አለው ማለት አማርኛ ለማን ይጠቅማል? የሚጠቅመው ማለት ለልጆች አሁን የሚጠቅመው ከቤተሰቦቻቸው ከአያቶቻቸው ጋር እንዲገናኙ እና በሚገናኙበት ሰዓት መነጋገር ኮሚኒኬሽን እንዲፈጥሩ ነው። መፋጠጥ ብቻ እንዳይሆን ነው። ሌላው የሚጠቅመው ማለት ከኢትዮጵያ ጋር ምንም ግንኙነት የለውም የሌላቸው ምላቸው ያው ለአንጎል ጂምናስቲክ ያሰራል። አዲስ ቋንቋን መማር ያው የታወቀ ነው። አዲስ ማንኛውንም አዲስ ነገር መማር በተለይ ቋንቋን ሲሆን ደግሞ ለእናንተ ጥሩ ነው። ሌላ ደግሞ ዓለምንም ወደ ዓለም መከፈት ነው። ይሄም አለ ለካ፣ አዎ ይሄም አለ፣ ይሄ ሁሉ አለ፣ መጽሐፍ ጽሁፎች አሉ፣ ታሪክ አለ፣ ባህል አለ። ያው ወደ ዓለም ክፍተትን ይሰጣል በማለት ነው።
መልካም። ሌላው ደግሞ በውጭ ሀገራት የሚኖሩ ህጻናት ከኢትዮጵያ ባህልና ቋንቋ ጋር እንዲተዋወቁ የሚያግዙ ስዕላዊ መጽሐፍትን፣ የስዕል ደብተሮችን ታዘጋጃለች። ከዚህ ተሻግሮ ደግሞ የህጻናት መጽሐፍትን ከሚያሳትሙ ተቋማት ጋር በትብብር የምትሰሪያቸው ስራዎችም አሉ። ስለተሳተፍሽባቸው የመጽሐፍቶች ስራ እንዲሁም ደግሞ አንቺ ስላዘጋጀሻቸው የስዕል ደብተሮችና ተያያዥ ጉዳዮች እስቲ በጥቂቱ ንገሪን።
አሁን የስዕል ደብተሩን ሁለት የስዕል ደብተር ለማሳተምና ያው ለዓለም ለማቅረብ በቅቻለሁኝ። እነሱን የጀመርኩት አሁን ባለፈው ኦገስት ላይ ነሐሴ ላይ የጀመርኩት ፕሮጀክት ነው። ማለት ዲጂታል ፔንቲንግ ጀመርኩ። ያው ስዕል ሳደርግ ብዙ ጊዜ በወረቀት ላይ ቀጥሎ ስካን ተደርጎ ረጅም ፕሮሰስ ነበር። ላለኝ ፕሮጀክት ያው የመጽሐፍ ለማድረግ ወደ ዲጂታል ፔንቲንግ አመራሁኝ። በዛ ትምህርት አገኘሁኝ። ያው እና የተማርኩትን በተግባር ለማዋል ያንን ያለፈው ሳመር ላይ ለልጆች ያው ስዕል ስልላቸዋለሁ። የሚቀባ ብዙ ጊዜ ከኦንላይን የሚፈልጉትን ፕሪንት እያደረገ ነው። ይህ ባህላዊ የሆነ ነገር ደግሞ እንዲቀቡ ፈለግኩኝ። ከዛ በመነሳት እስቲ ለአዲስ ዓመት አደይ አበባን እኛ እንደምናደርገው ያው የአዲስ ዓመትን በዓል ከዚህ ኢትዮጵያን ኮሚኒቲ ካለነው ጋር እያዘጋጀን ነበር እና ለዛ የሚሆን ነገር እያልኩኝ አደይ አበባ መልአክ ያው ምን ሰራዋ መልካም አዲስ ዓመት እያለን ልጆች ሆነን ለአያቶች፣ ለጎረቤት፣ ለወላጆቻችን እንደምናቀርበው ያንን የሆነ ሰዓት ላይ ይህን ሁሉ ኮምባይን አድርጌ መጽሔት ባረገውስ መጽሐፍ ቢሆንስ የሚል ሀሳቡ ተነሳሳ እና ያው 24 ገጽ የሚሆን ስዕሎች አንድ ላይ ያቀናበርኩኝ ያነሳሳኝ ያው ያንን በዓል ለልጆች ሃፒ ኒው ይር ስትል መልካም አዲስ ዓመት ብለህ አበባ ስትሰጥ ያው ምርቃት ለማግኘት ነው፣ ሳንቲምም ለማግኘት ነው። ያንን ለማስተላለፍ ነበር። ከዛ ተነስቼ አሀ አልኩኝ፣ እንዴ የገናም በዓል አለ፣ አልባሳት አለ፣ ማለት ህንፃዎች አሉን፣ ባህል አለን። ያን ሁሉ የሚያሳይ ማለት ዘርፉን ላበዛው እችላለሁ ወይም ራሴን አልመሳሰኝ፣ ግን ዋናው ከጀርባ ያለው ተረትን ለመተረክ ነው ለልጆች። ማለት አሉ የህፃናት መጽሐፍት በአማርኛ የተጻፉ ግን ጥቂት ናቸው። አሁን እዚህ ሀገር መጽሐፍት ቤት የህፃናት ሴክሽን ስንገባ የመጽሐፍ ውቅያኖስ ነው ያለው እና ከነኛ ጋር አሁን ልጆችን መጽሐፍ ሳቀርብላቸው የስዕሉን ነው ሮጠው ማለት አይናቸው የሚገባውን ነው። እና እኔም ምናል በልቤ ያነሳሳኝ ልክ ከነኚህ ጋር እኩል የሚፎካከር ማቅረብ አለብን በማለት ያው አሁን እየሰራሁበት ነው፣ እየገፋ ነው። ያው በቅርቡ የሚወጡ ተረቶች ይኖራሉ።
ጋቢና ቪኦኤ ከጥር 24 2015 ዓ.ም ጀምሮ በሌላ አማራጭ ይከሰታል። በአሃዱ ራዲዮና ቴሌቪዥን ከመላ ዓለም የተገኙ የወጣቶችን ስኬት፣ የየዕለት ተግዳሮቶችን የሚመለከቱ ትኩስ መሰናዶዎች ይቀርቡበታል። የወጣቶችን ሐሳብ፣ ህልምና ስጋት ካለ ገደብ የሚያስተናግዱ መድረኮች ተካተውበታል። የመዝናኛውን ዓለም፣ የፍንደቃውን ገጽ የሚዳስሱ አፍታዎችም የጋቢና ቪኦኤ አካል ናቸው። ዘወትር ከምሽቱ 2 ሰዓት ጀምሮ ከመደበኞቹ የአሜሪካ ድምፅ መገኛ አውታሮች በተጨማሪ በአሃዱ ራዲዮና ቴሌቪዥን ተከታተሉን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጋቢና ቪኦኤ ይቀጥላል። አድማጮቻችን፣ እንዲሁም ተመልካቾቻችን፣ በነገራችን ላይ ከምረት ጋር ያደረግነው ቆይታ በዚህ አላበቃም። ቀሪ ሀሳቦች የታከሉበት ቅጂ በድረገጻችን ላይ ይጋራል። በዚያ እንድትመለከቱት እንጋብዛለን። ወደ ቀጣዩ ዝግጅት ስንሻገር ደግሞ ኢትዮጵያ በአባይ ወንዝ ላይ የምትገነባው የኃይል ማመንጫ ግድብ ጉዳይ የታችኛው ተፋሰስ ሀገሮች በተለይም ለግብርና ኑሯቸውን ለመደጎም የሚያስችሉ ሌሎች ስራዎችን ለመስራት በወንዝ ውሃ የሚተማመኑ ሱዳናውያንን አስቆጥተዋል። በሌላ በኩል የግጭት ስጋትን ለመቀነስ በሚል አንድ የሳይንቲስቶች ቡድን የሰው ሰራሽ ልህቀት ዘዴን በመጠቀም ሁሉም ወገኖች በውሃው መጠቀም የሚችሉበትን መንገድ ለማሳየት እየጣረ ይገኛል። ይሁን እንጂ ሶስቱም ሀገሮች ኢትዮጵያን፣ ሱዳንንና ግብፅን ኤአይ በሚያመጣው መፍትሄ ላይ እንዲስማሙ ማድረግ ፈታኝ ሊሆን እንደሚችል ዘጋቢያችን ሄንሪ ዊልኪንሰን ጠቅሷል። ከካርቱም ያደረሰንን ዘገባ አሉላ ከበደ ያስደምጠናል።
የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ በእንግሊዝኛው ምህጻረ ቃል ኤአይ ውስብስብ ጥያቄዎችን በሚመልሱ የኮምፒውተር ኮዶችን በሚጽፉና ሳይሰሩ ውጤት ማግኘት ለሚፈልጉ የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች የጥናት ጽሑፎችን እስከ ማዘጋጀት ድረስ በዘለቀ ስራው አማካኝነት በተለይ ከቅርብ ጊዜ ወዲህ የብዙዎችን ትኩረት በመሳብ አነጋጋሪ መሆን ይዟል። በእርግጥ ግን ኤአይ ዲፕሎማሲያዊ ያለመግባባቶችን መፍታት በሚያስችል መልኩ ይረዳ ይሆን? ከአባይ ወንዝ መነሻ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ በታችኛው ተፋሰስ ሀገሮች በጎረቤት ሱዳንና በግብጽ ላይ ስጋት እየፈጠረ ነው ያለው የሄንሪ ዊልኪንስ ዘገባ ኢትዮጵያ ለኤሌክትሪክ ኃይል ማመንጫነት የገነባችው መሆኑን ይፋ ያደረገችው ግዙፍ ግድብ የወንዙን ፍሰት በመቆጣጠር የውሃ እጥረት ይፈጥርና ከወንዙ በሚመጣው ውሃ የሚተማመኑትን ብዙዎች አኗኗርም ሊጎዳ ይችላል ሲሉ ካርቱምና ካይሮ የሚያነሱትን ያስታውሳል። አልሃዲ አብደል ዋሃብ ጅብሪል ከሱዳኗ ዋና ከተማ ካርቱም አቅራቢያ በግብርና ስራ የሚተዳደሩ ገበሬ ናቸው። ከብሉ ናይል ወንዝ አቅራቢያ የሸክላ ጡብም ይሰራሉ። ግድቡ በአፈሩ ይዘት ላይ ያመጣው ለውጥ ሁለቱንም ስራቸውን እንደጎዳው ይናገራሉ።
دار اول حاجه الطمي نسبه الطمي اللي بتجي من اثيوبيا ما اقل من 80%
በግድቡ የተነሳ ከኢትዮጵያ ከአባይ ወንዝ የሚመጣው የደለል አፈር መጠን በ80% ቀንሷል። ደለል አፈሩ እንዲታደስ በጣም ጠቃሚ ነው። ይሁን እንጂ አሁን ያገኘን ያለነው ከፍተኛ መጠን ያለው አሸዋ የያዘ ጉዳት የሚያመጣ አፈር ብቻ ነው።
ጅብሪልን በመሳሰሉ ሰዎች ላይ ካሳደረው ተጽዕኖ በተጨማሪ በተደጋጋሚ የሚስተዋለውን የድንበር ግጭት ጨምሮ በሱዳንና በኢትዮጵያ መካከል ያለው ግንኙነት በአመዛኙ ስጋት ያልተለየው እንዲሆን አድርጓል። የተባባሰ ግጭት ከተከሰተም ኢትዮጵያ የውሃውን ፍሰት ልትገድብና ጎረቤቷን በውሃ እጥረት ክፉኛ ልትጎዳ ትችላለች የሚል ስጋት መኖሩንም ዘገባው ይጠቅሳል። ይህ በእንዲህ እንዳለም በያዝነው የአውሮፓውያኑ 2023 መጀመሪያ ላይ ሳይንቲስቶች በሰው ሰራሽ ልህቀት ዘዴ በተቀነባበረ ስሌት አማካኝነት ለችግሩ መፍትሄ የሚጠቁም የጥናት ጽሑፍ ኔቸር ከተሰኘው የምርምር መጽሔት ላይ ለንባብ አበቁ። በሰው ሰራሽ ልህቀት በመታገዝ በትክክል ስራ ላይ ከዋለም ሶስቱ ሀገሮች ከግድቡ ተጠቃሚ የሚሆኑበትንና የግድቡ ግንባታ ከተወጠነበት እንደ አውሮፓውያኑ የዘመን አቆጣጠር ከ2011 ዓ.ም አንስቶ እየጋመ ለመጣው ዲፕሎማሲያዊ ውዝግብ ማብቂያ ሊበጅ የሚችልበትን መንገድ ጠቁመዋል።
All of that sounds very good, but it's very complex. How can we really design an approach?
ይሁሉ ሁኔታ በጣም ጥሩ ይመስላል። ይሁን እንጂ ወሰን የለሽ መንገዶች በመኖራቸው በርግጥ እንዴት ያለ አቀራረብ መንደፍ እንችላለን በሚለው የሰው ሰራሽ ልህቀት ዘዴን በማከል አዘጋጀነው። እናም የሰው ሰራሽ ልህቀት ዘዴ ያን ውስብስብ ሁኔታ በቅጡ በመፈተሽ የመፍትሄ ሐሳቦችን ይጠቁማል።
ቴክኖሎጂው የሶስቱን አገሮች የውሃ፣ የኃይል ወይም የኤነርጂ ፍላጎትና የነፍስ ወከፍ ገቢ እድገት በማጤን በተቻለ መጠን ሶስቱንም እኩል ተጠቃሚ ሊያደርግ የሚያስችል ቀመር አወጣ። እንደ ተመራማሪዎቹም ገለጣ አሁን ያለው ፈተና በሀገራቱ መካከል ያለው ክርክር ምክንያት የተመረኮዘ ይሆን ዘንድ መረጃውን ለዲፕሎማቶችና ለፖለቲከኞች ማቅረብ ነው። ይሁን እንጂ ባለሙያዎች እንደሚሉት ከሆነም ምንም እንኳን መረጃው ሁነኛ ቢሆንም ሰው ሰራሽ ልህቀት ያመነጨውን ሐሳብ እንዲያዳምጡ ማድረግ ግን አስቸጋሪ ሊሆን ይችላል።
Even then sometimes if the analysis doesn't really suit
ከዚያ በኋላም ቢሆን አንዳንዴ ተነታኔው ካላማቸው ጋር የማይስማማ ሆኖ ካገኙት የቀረቡትን ስሌቶች ላይቀበሉ ይችላሉ።
ቻት ጂፒቲን በተመለከተ ኤአይ በርግጥ ዲፕሎማሲያዊ ዝግቦችን ለመፍታት ይረዳ ይሆን በሚል ለቀረበለት ጥያቄ ዲፕሎማሲያዊ አለመግባባቶችን ለመፍታት በማገዝ ሊያገለግል ይችላል። ይሁን እንጂ ኤአይ በራሱ ብቸኛው መፍትሄ ሊሆን አይችልም ሲል መልሷል። እንዲሰራ ማድረጉም ለፖለቲከኞቹ ለሰዎች የተተወ ድርሻ ይመስላል።
ከጋቢና ጋር ስለሆናችሁ በጣም ደስ ብሎናል። በመቀጠል ደግሞ ኤደን ገረመው ትልቅ የጤና ጠቀሜታ ስላለው አንድ ተክል ወይም አዝር ትነግረናለች። እሱን ተከታትለን እንመለሳለን።
ኬዶንጉ በተሰኘው የሴኔጋል ክልል ውስጥ ፎኒዮ ለሚባለው የምዕራብ አፍሪካ እህል ዘር አመታዊ ክብረ በዓል ይከበራል። ይህ ምግብ በገንቢነቱና በአሚኖ አሲድ ይዘቱ እጅግ የበለጸገ ነው። በጊኒና በማሊ ድንበር የሚገኘው ይኸው የሴኔጋል ክልል ፎኒዮ የተሰኘው ምግብ የሚያድግበትም ልዩ ቦታ ሆኗል። አሲስታ አያኒዲአዬ የምጣኔ ሀብት የማህበራዊና የአካባቢ ጥበቃ ምክር ቤት ባልደረባ ናቸው።
ፎኒዮ የአየር ንብረት ለውጥ ጫና ውስጥ የሚከተው አይደለም። ፎኒዮ ላይ መተማመን እንችላለን። ሁልጊዜም ቢሆን ጥሩ መኸር ነው።
ፎኒዮ ከግሉተን ነጻ የሆነና አይረን በተሰኘ የማዕድን ይዘቱ የበለጸገ ሲሆን ከጸረ ነፍሳትና ከኬሚካል ማዳበሪያ ውጪ ማደግ መቻሉ ደግሞ ተመራጭ አድርጓል። ከሁሉ በላይ ደግሞ ይሄ የእህል ዘር ድርቅን መቋቋም የሚችል ሲሆን ባልዳበረ አፈር ላይ ማደግ የሚችልም ነው። በአየር ንብረት ለውጥ የተነሳ በምዕራብ አፍሪካ የምግብ ዋስትና ችግር እየጨመረ መጥቷል። በእንደዚህ አይነት ከባድ ጊዜያት ታዲያ ሀገር በቀልና በሁሉም ወቅት የሚበቅሉ ፎኒዮን የመሰሉ እህሎች በከፍተኛ ሁኔታ ተፈላጊ ናቸው። የኮቪድ-19 ወረርሽኝና የሩሲያ ዩክሬን ጦርነት ቀጠናው ከውጭ በሚገቡ ሩዝና ስንዴ ላይ ምን ያህል የተመረኮዘ እንደነበርም አጋልጠዋል። ካህዲ ካማራ ቫካንስ ቨርቴ የተሰኘ ተቋም መስራች ናቸው።
C'est le moment de penser à comment faire pour stocker des réserves.
አሁን በአፍሪካ በተለይም ደግሞ በሴኔጋል የእህል ጎተራዎችን የምንሞላበትና የምናከማችበት ወቅት ነው። ምክንያቱም ያንን ማድረግ ካልቻልን በ10ና በ20 አመታት ጊዜ ውስጥ ረሃብ አፍሪካን ያጠፋታል።
ፎኒዮ እስካሁን ድረስ የሚመረተው ባህላዊ በሆነ መንገድ በእጅ በመዝራት ነው። በዚህ ምክንያትም ሳይስፋፋ ቆይቷል። በዩናይትድ ስቴትስ የአፍሪካ ልማት አማካኝነት ለሴኔጋል ኬዴጉ አካባቢ የተለገሰው የእህል መጠርጠሪያ ማሽን ታዲያ ትልቅ ጥቅምን አስገኝቷል። ከባ ባሪ የፎኒዮ ማቀናበሪያ ስራ አስኪያጅ ናቸው።
ማሽኑ በሰዓት 150 ኪሎ ግራም የሚሆን እህል የሚያብላላ ሲሆን በእጅ ግን 10 ኪሎ ግራም እንኳን አንችልም።
ይሁን እንጂ ይሄ እድል በሁሉም ክልሎች የተዳረሰ አይደለም። ሴኔጋል በጎርጎሮሳውያኑ 2019 5000 ቶን የሚደርስ ፎኒዮ ያመረተች ሲሆን ይህም ተመሳሳይ ምርት ከምታመርተው ከጎረቤቷ ጊኒ በግማሽ ሚሊዮን ቶን የሚልቅ ነው። የፎኒዮ ደጋፊዎች ታዲያ በሴኔጋል የምግብ ዋስትና ይረጋገጥና ምርቱም ይስፋፋ ዘንድ መሪዎች ትኩረት እንዲሰጡ እየጣሩ ይገኛሉ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ጋቢና ቪኦኤ ከሰኞ እስከ አርብ በዋናነት እንዲሁም ደግሞ ቅዳሜና እሁድ ደግሞ ከቅደም ብለን ያሰማናቸውን ፕሮግራሞች በድጋሚ የምናሰማበት ልዩ መርሃ ግብር ነው። ወጣቶች ላይ የሚያተኩሩ ሀሳቦችን ሳምንት ሙሉ እናንሸራሽራለን። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የዛሬ መስተንግዶው መሪው ሀብታሙ ስዩም ነበርኩኝ። ኤልያስ አስማሪ ደግሞ በድምፅና ምስል ምህንድስና ነው አብረናችሁ ቆይተናል። መልካም ሳምንት ይሁንላችሁ። እናመሰግናለን።